ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ዋሽንግተን ዲሲ የሚተላለፈው የዛሬ ቅዳሜ ሚያዝያ 2 2013 ዓመተ ምህረት ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን። ወትሮም እንደምናደርገው ካለም ዙሪያ የተጠናቀሩ ዜናዎችን ይሆናል እናስቀድመው። በማስከተል በርከት ያሉ ወቅታዊ የኢትዮጵያና ዓለም አቀፍ ዘገባዎች ይቀርባሉ። በደቡብ ክልል በአንዳንድ አካባቢዎች የመራጭ ምዝገባ እየተስተጓጎለ ነው ሲሉ በክልሉ የሚወዳደሩ የፖለቲካ ፓርቲዎች መናገራቸው፣ ዜማ አዲስ አበባ ራሷን በራሷ የማስተዳደር መብቷ ሙሉ በሙሉ እንዲተገበር ተግተን እንሰራለን ማለቱ፣ የኢትዮጵያ የሰብአዊ መብቶች ድርጅት ህብረት ኢሰመድ በስድስተኛው ሀገራዊና ክልላዊ ምርጫ የሰብአዊ መብት ጥሰት እንዳይፈጸም ካልተቻለም መጠኑን ለመቀነስ እየሰራ መሆኑን ማስታወቁ፣ በትግራይ ክልል ከቀያቸው ለተፈናቀሉና ለተቸገሩ መርጃ ከሀገር ውስጥና በውጭ ከሚኖሩ ኢትዮጵያውያን ብዙ ሚሊዮን ብር መሰባሰቡ ለዛሬ ምሽት ከተሰናዱ ዘገባዎች ጥቂቶቹ ናቸው። ኮቪድ-19 ሌላው የምሽቱ ትኩረታችን ይሆናል። ምሽቱን የማስተናግዳችሁ ቆንጅ ይታየ ነኝ። እስከ ፕሮግራማችን ፍጻሜ አብራችሁን እንድታመሹ በትህትና እንጋብዛለን። አሁን የዓለም ዜና።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ጽዮን ግርማ ነኝ። ግብጽና ሱዳን የግድብ ባለሙያዎችን እንዲሰይሙ ኢትዮጵያ ጥሪ አቀረበች። ኢትዮጵያ ሁለተኛውን ዙር የህዳሴ ግድብ ሙሌት ከመጀመሯ በፊት መረጃ መለዋወጥ እንዲቻል ግብጽና ሱዳን ባለሙያዎቻቸውን እንዲሰይሙ የኢትዮጵያ ዋና ተደራዳሪ የሆኑት የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ በደብዳቤ መጠየቃቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር በፌስቡክ ገጹ ላይ አስፍሯል። ኢትዮጵያ የህዳሴ ግድቧን ሁለተኛ ዙር ሙሌት በመጪው ሐምሌና ነሐሴ የክረምት የዝናብ ወቅት እንደምታከናውን በመግለጽም በሶስቱ ሀገራት በኩል አስፈላጊውን መረጃ መለዋወጥ እንዲቻል ባለሙያዎቻቸውን እንዲመድቡ በሚኒስትሩ ደብዳቤ ጥሪ አቅርባለች። የጥሪው ደብዳቤ ተጻፈው ከዚህ ቀደም ሶስቱ ሀገራት ገለልተኛ ብሔራዊ የሳይንስ ቡድን አማካኝነት በደረሱበት ስምምነት መሰረት እንደሆነ ጠቅሶ በዚህ የጊዜ ሰሌዳ መሰረትም የግድቡን መሙላት ስራ የሚከናወነው በሐምሌና ነሐሴ እንደሆነና የዝናቡን ሁኔታ ከግምት ውስጥ አስገብቶ እስከ መስከረም ወር ሊገፋ እንደሚችል ተገልጿል። የተጠቀሰው የክረምት ወራትና የህዳሴ ግድቡ ሁለተኛ ዙር ሙሌት ጊዜ መቃረቡም በደብዳቤው ላይ ተጠቁሟል። ኢትዮጵያ ይህንን ደብዳቤ ጻፈችው የአፍሪካ ህብረት የወቅቱ ሊቀመንበር በሆኑት የኮንጎ ዴሞክራሲያዊት ሪፐብሊክ ፕሬዝዳንት ፊሊክስ አንቷና ሺሴዴኪ አደራዳሪነት ዋና ከተማይቱ ኪንሻሳ ላይ ባለፈው ሳምንት ተጀምሮ የነበረው የኢትዮጵያ የሱዳንና የግብጽ ድርድር ያለ ስኬት ከተበተነ በኋላ ነው። ሶስቱ ሀገራት ከስምምነት ላይ ሳይደርሱ ኢትዮጵያ ወደ ሁለተኛው ሙሌት ብትገባ ሊገመት የማይችል ትርምስ በአካባቢው ይፈጠራል ሲሉ የግብጽ ፕሬዝዳንት ባለፈው ሳምንት መዛታቸውን መገናኛ ብዙሃን ዘግበዋል። በሌላ በኩል ደግሞ ኢትዮጵያ ግድቡን በመሙላት ካልቀጠለች ከተቋራጩ ኩባንያ ጋር በገባችው ውል መሰረት የ1 ቢሊዮን ዶላር ኪሳራ እንደሚደርስባት ጠቅላይ ሚኒስትር አብይ አህመድ በቅርቡ አሳውቀው ነበር። ከኢትዮጵያ በኩል የተጻፈው የባለሙያዎቻችሁን ሰይሙ የጥሪ ደብዳቤም ይህ ስምምነት ከፈረሰ በኋላ ሲሆን፣ ከኢትዮጵያ ውሃና መስኖ ኢነርጂ ሚኒስቴር በኩል የተጻፈው ደብዳቤ የሁለተኛው የሙሌት ጊዜ መቃረቡን በማስታወስ በተግባራዊና አስፈላጊ በሆኑ የግንኙነት መስኮች ላይ በጋራ መስራት አስፈላጊ መሆኑን አጽንኦት ሰጥቶበታል። ደብዳቤው ሱዳንና ግብጽ ባለሙያዎቻቸውን በመሰየማቸው የሚገኘውን ጥቅም ሲዘረዝርም በአፍሪካ ህብረት አደራዳሪነት የተጀመረው ድርድር እልባት እስኪያገኝ ድረስ ተገቢው የመረጃ ልውውጥ እንዲኖር የሶስትዮሽ መተማመን እንዲፈጠር ያደርጋል ብሏል። በሶማሊያ አንድ አስተዳዳሪ ከተቃጣባቸው የመግደል ሙከራ ተረፉ። በዛሬው ዕለት የደቡብ ምዕራብ ጠረፍ ከተማ በሆነችው ባይዶዋ ከተማ አንድ አጥፍቶ ጠፊ በአንድ ምግብ ቤት ላይ ባደረሰው ጥቃት አራት ሰዎች ሲገደሉ የክልሉ አስተዳዳሪ የሆኑት አሊ ዋርዲሄር ዱዮ ከተቃጣባቸው ጥቃት ተርፈዋል። የአይን ምስክሮችና ባለስልጣናት እንደተናገሩት ቦምብ የተጠመደበት ሰደሪያ የለበሰ አንድ ግለሰብ ወደ ክልሉ አስተዳዳሪ የተጠጋ ባለበት ሰዓት የአስተዳዳሪው ጠባቂ አስቆሞታል። ይሁንና ግለሰቡ የታጠቀውን ቦምብ በማፈንዳቱ ሶስት ሰላማዊ ሰዎችና ጠባቂው ህይወታቸው አልፏል። ይህ በእንዲህ እንዳለ ያቅሺድ በተባለው የመቋድሾ ክፍለ ከተማ በደረሰ የመንገድ ዳር ፍንዳታ ሁለት ትራፊክ ፖሊሶች ለሞት ተዳርገዋል። ፖሊሶቹ ጥቃቱ የደረሰባቸው የትራፊክ አደጋ ወደ ደረሰበት ስፍራ እያቀኑ በነበረበት ሰዓት መሆኑም ተሰምቷል። ከዚህ በተጨማሪም በኪስማዩ የመንግስት የደህንነት ሰራተኛ የነበረው ሰው መኪና ውስጥ በተጠመደ ቦምብ ተገድሏል። በዛሬው ዕለት ለደረሱ ሶስቱም ጥቃቶች አልሸባብ ኃላፊነቱን ወስዷል። ከካሜሩን ከቻድና ከናይጄሪያ የተውጣጡ ወታደሮች በጋራ ሆነው በመስራት በቦኮ ሐራም ተወስደው በስቃይ ውስጥ የነበሩ ሴቶችና ህጻናት የሚበዙባቸውን ሰዎች ማስለቀቅ ቻሉ። ከናይጄሪያው አሸባሪ ቡድን ቦኮ ሐራም ስር እንዲለቀቁ የተደረጉት 35 ህጻናት፣ 12 ወንዶችና 11 ሴቶች፣ አብዛኞቹ የተዳከሙ፣ አንዳንዶቹ አዲስ ጠባሳ ያለባቸውና አንዳንዶቹ ደግሞ አካላቸው የተቆረጡ መሆናቸው ተገልጿል። ከህጻናቶቹ መካከል አብዛኞቹ ከ6 እስከ 9 ወር የሚሆናቸው ሲሆኑ አባታቸውን አያውቁም ተብሏል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዓለም አቀፍ የኮቪድ-19 ወረርሽኝ ይዞታን ወደ ተመለከተው ዘገባችን ስናልፍ የጆንስ ሆፕኪንስ የኮሮና ቫይረስ የመረጃ ማዕከል በዛሬው ዕለት እንዳስታወቀው በመላው ዓለም በኮቪድ-19 ቫይረስ የተያዙ ሰዎች ቁጥር ወደ 134.7 ሚሊዮን ተጠግቷል። በቫይረሱ በተያዙ ሰዎች ቁጥር ዩናይትድ ስቴትስ በመምራት ላይ ትገኛለች። 31 ሚሊዮን ሰዎች በበሽታው ተይዘዋል። ብራዚል በ13.3 ሚሊዮን፣ ህንድ በ13.2 ሚሊዮን ይከተላሉ። ህንድ በየቀኑ በበሽታው በሚያዙ ሰዎች ቁጥር ለአምስተኛ ቀን ቀዳሚ ሆናለች። ይህ በእንዲህ እንዳለ የአስትራዚንካ ክትባት ከወሰዱ በኋላ የራስ ህመም የተሰማቸውና ክትባቱ አልፎ አልፎ ለሚከሰት ምናልባትም ሊገድል ለሚችል የደም መርጋት ሊያጋልጥ ይችላል የሚሉ ዘገባዎች ያሳሰቧቸው ሰዎች ቁጥር እያሻቀበ እንደመጣ የእንግሊዝ ድንገተኛ ሐኪሞች ገለጹ። ከስዊድን መድኃኒት አምራች ጋር ክትባቱን ያበለጸገችው እንግሊዝ ከ30 ዓመት በታች ለሆናቸው ሰዎች አማራጮችን እንደምታቀርብ አስታውቃለች። ስፔንና ፊሊፒንስ ክትባቱ ከ65 በላይ ለሆናቸው ሰዎች እንዲሰጥ ሊያደርጉ እንደሆነ ሮይተርስ ሲዘግብ፣ ዋሽንግተን ፖስት በበኩሉ ጣሊያንም ተመሳሳይ መመሪያ ማውጣቷን ጽፏል። የአውሮፓ የመድኃኒት ኤጀንሲ የደም መርጋት አልፎ አልፎ እንደሚከሰት የጎንዮሽ ችግር የክትባቱን ችግር ሊገልጽ እንደሚገባም አስታውቋል። ይሁንና የክትባቱ አጠቃላይ ጠቀሜታ ከአደጋው እንደሚልቅ አጽንኦት ሰጥቶታል። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ ቅዳሜ ምሽት ዝግጅታችን ጋር አብራችሁን ቆዩ።
የዓለም ዜናዎቹን አደመጥን። ፕሮግራማችን ይቀጥላል። በርከት ያሉ ወቅታዊ ዘገባዎች አሉን። አብራችሁን ቆዩ። የኢትዮጵያ ሰብአዊ መብቶች ድርጅት ህብረት ኢሰመድ በኢትዮጵያ የምርጫ ታሪክ ሲፈጸሙ የነበሩ የሰብአዊ መብት ጥሰቶች በ6ኛው ሀገራዊና ክልላዊ ምርጫ እንዳይፈጸሙ ካልተቻለም መጠኑን ለመቀነስ እየሰራ መሆኑን ተናገረ። በምርጫ ወቅት ከአካል ጉዳት እስከ ህይወት መጥፋት የሚደርሱ ጥሰቶች ሊፈጸሙ እንደሚችሉ የሚገምተው ህብረቱ እነዚህንና ሌሎች መሰል ሰብአዊ ጥሰቶችን ለማስቀረት ያስችለኛል ያለውን ሰብአዊ መብትና ምርጫ በሚል ለተለያዩ ሲቪክ ማህበራት ስልጠና እየሰጠ መሆኑን የህብረቱ ዳይሬክተር ተናግረዋል። በሐዋሳ እየተካሄደ ባለው ስልጠና የተሳተፉ በደቡብና በሲዳማ ክልል የሚገኙ የሲቪክ ማህበራት ተወካዮች ዜጎች መብቶቻቸውንና ግዴታዎቻቸውን አውቀው በምርጫው እንዲሳተፉና የሚደርስባቸውን የመብት ጥሰት ለመከላከል ሚናቸውን እንደሚወጡ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት አስተላልፎልናል።
ሰባው መብቶች ድርጅት ህብረት ኢሰመዲ ዳይሬክተርና የህግ ባለሙያ አቶ ሙሰይር ገበየው በመርጫ ወቅት የሚፈጸሙ የሰባው መብት ተሰጣኞችን ተናግሯል።
በመርጫ ወቅት ምን ተለመዱት ምንላቸው የሰባው መብት ተሰጣኞች? የመጀመሪያው የመርጫው ሚስጥራዊነት ሴክሬት ባሎት ነው። መርጫ እንግዲህ በሚስጥር ድምጽ የሚሰጥበት ነው። እንደዚህ ምርጫዎቹ ተደራሽ ላይሆኑ ይችላሉ። በተለይ ለአካል ጉዳተኞች፣ ለሴቶች፣ ለአረጋውያን፣ ለነፍሰጡር ለሆኑ ሴቶች ማለት ነው። እንደዚህ ለመሳሰሉት የማይመቹ ሆነው ሊሆኑ ይችላሉ። ዞሮ ዞሮ በማይመች መልኩ ምርጫ ቦታዎች ከተደራጁ የሆነ የማይመጥ የማህበረሰብ ክፍል ይኖራል ማለት ነው። አካታችነትን የማያረጋግጥ ምርጫ ከሆነ አንዱ የሰብአዊ መብት ጥሰትም ያደረገ ነው የሚሆነው። ከዛ በተጨማሪ ደግሞ ምርጫው በመጣ ጊዜ ምርጫውን ተከትሎ የሚመከተሉ አንዳንድ አለመግባባቶች ካሉ በዛ ምክንያት ብዙ ሰዎች ይታሰራሉ፣ ሊደበደቡ ሊሞቱም ይችላሉ። የመሳሰሉት ነገሮች ደግሞ የሰብአዊ መብት ጥሰቶች ናቸው። ኮሮጆ መገልበጥ የመሳሰሉት እንግዲህ ከዚህ በፊት በነበሩት ምርጫዎች ብዙ ያስተዋልናቸው ነገሮች አሉ። ፓርቲዎቹ በምርጫ ህጉና በፈረሙት የስነ ምግባር ደንብ ያለመመራት የመሳሰሉት ነገሮች ለመብት ጥሰት ተገላጭነት የሚያመጡ ስለሆኑ ይህንን በሚመለከት እንዲስተካከል ሲቪል ማህበረሰብ ድርጅቶች ትልቅ ሚና ያላቸው ስለሆኑ በዚህ አግባብ ስራቸውን እንዲወጡ ለማድረግ ነው የምንሰራው።
ህብረቱ እነዚህን ጥሰቶች ለማስቀረት ካልሆነም መጠኑን ለመቀነስ እየሰራ መሆኑን ገልጧል።
በዋናነት በሰብአዊ መብት ላይ በዲሞክራሲና በሰላም ጉዳዮች ላይ ትኩረት አድርገው የሚሰሩ ሀገር በቀል የሲቪል ማህበረሰብ ድርጅቶች ህብረት ነው። ህብረቱ አመት በሚደረገው ምርጫ ላይ በዋናነት የመራጮች ትምህርት በአማራ ክልል፣ በደቡብ ክልል፣ በኦሮሚያና በአዲስ አበባ እንሰጣለን። እንዲሁም ደግሞ ለምርጫ ክርክር ለማዘጋጀት ከተመረጡት 11 ተቋማት አንዱ የኛ ተቋም ነው። በተጨማሪም የምርጫ ቀን መታዘብን በሚመለከት ብቸኛው የሀገር ውስጥ ተፈናቃዮች ያሉባቸው አካባቢዎች ላይ የሚደረጉ ምርጫዎችን የሚታዘብ ተቋም የኢትዮጵያ የሰብአዊ መብት ድርጅቶች ህብረት ነው። ስለዚህ እነዚህን ስራዎች ስንሰራ ከማስተማርም ከማከራከርም እና ከመታዘብም በተጨማሪ ደግሞ አጠቃላይ የምርጫው ሂደት ሰብአዊ መብትን ያከበረ እንዲሆን በተለይ ደግሞ ለሰብአዊ መብት ተጋላጭ የምንላቸው የማህበረሰብ ክፍሎች ላይ አካል ጉዳተኞችን፣ ሴቶችን፣ አረጋውያንን፣ የሀገር ውስጥ ተፈናቃዮችና ሌሎችንም መብት ባከበረ መልኩ ምርጫው እንዲካሄድ ከኢትዮጵያ የሰብአዊ መብቶች ኮሚሽን፣ ከኛ አባላት፣ ከነ ኢሰመጉ፣ ከነ ኢትዮጵያ ሴት ህግ ባለሙያዎች ማህበርና ሌሎችም የሰብአዊ መብት ተቋማት ጋር በጋራ በመሆን አንድ ቲም አቋቁመን የምርጫውን አጠቃላይ ክትትል እያደረግን ያንን ግኝቶቻችንን እንዳግባቡ ለመንግስትም፣ ለፍትህ ተቋማት፣ ለምርጫ ቦርድና ለሌሎችም ለሚመለከታቸው ተቋማት እየተሰራ ያለ ስራ ነው።
በምርጫ ወቅት ጥሰቶችን ለማስቀረት ያግዘኛል ያለውን ስልጠና ለ25 ሲቪክ ማህበራት በሐዋሳ ከተማ እየሰጠ መሆኑን አስታውቋል። ሲቪክ ማህበራት ኃላፊነታቸውንም የሚወጡበትን መንገድ አቶ መስዩት ተናግሯል።
ይሄንን በሚመለከት ከምርጫ ቦርድ ጋር፣ ከጸጥታ ተቋማት ጋር፣ ከሌሎችም አግባብነት ካላቸው የመንግስት ተቋማት ጋር ጥሰቶቹን ዶክመንት የመጀመሪያው ስራ ዶክመንት ማድረግ ነው። ለተጠያቂነት እንዲጠቅም ዶክመንት ከተደረገ በኋላ ሪፖርት ማድረግ ነው ለሚመለከተው አካል። ሪፖርት ከተደረገ በኋላ ክትትል ነው። ክትትሉ እየሄደ ደግሞ እዛ ሂደት ውስጥ በአንድም በሌላ መልኩ ተጠያቂ መሆን ያለበት አካል ተጠያቂ እንዲሆን ግፊት ማድረግ ነው የሲቪል ማህበረሰብ ድርጅቶች ሚና እና ትልቁ ደግሞ ጎን በጎን መታየት ያለበት ይህን ስራቸውን በሚሰሩ ጊዜ የመንግስት ተቋማት ወይም የፖለቲካ ፓርቲዎች ደጋፊዎች፣ አባላት የሌሎችን መብት እንዳይጥሱ ግንዛቤ መፍጠር ላይ ነው። በሚዲያ ሊሆን ይችላል፣ በሌሎች መንገዶች የሰውን ግንዛቤ ከፍ በማድረግ ሳያውቅም ሆነ አውቆ ሰው ወደ እንደነዚህ አይነት ወደ ግጭት እንዳይገባ ማድረግ የማንቃት ስራ፣ ችግሮች ከተፈጠሩ ደግሞ ችግሮቹ የባሰ ችግር ሳያስከትሉ የሚፈቱበትን መንገድ በማምጣት በኩል የሲቪል ማህበረሰብ ድርጅቶች ትልቅ ሚና ነው ያላቸው።
በሐዋሳ ከተማ የተካሄደ ባለው የሁለት ቀን ስልጠና የተሳተፉ ከሚገኙ ሲቪክ ማህበራት መካከል የኢትዮጵያ የህግ ባለሙያዎች ሴቶች ማህበር አንዱ ሲሆን የሐዋሳ ቅርንጫፍ አስተባባሪ ወይዘሮ ሰላማዊት ካሳ እንወጣለን ያሉትን ኃላፊነት ተናግሯል።
ሴቶች ላይ የሚደርሱ ጥቃቶች በምርጫ ጊዜ የሚል ፕሮጀክት ቀርጾ እየሰራ ነው የሚገኘው። ይሄ ደግሞ ዋና መነሻው ምንድን ነው? ሞር ሴቶችን ፖለቲካ ላይ በምርጫም በመራጭነትም በተመራጭነትም እንዲሁም ደግሞ በተሳታፊነት ለማበረታታትና ያሉ ችግሮችን ነቅሶ አውጥቶ መልስ ለመስጠት ነው እና የተሻለ የሴቶችን ተሳትፎ ለማበረታታት ነው በምርጫውና በፖለቲካው ዘርፍ።
ሴንተር ኦፍ ኮንሰርን የተሰኘ ተቋምም ምርጫው ሰላማዊና ፍትሃዊ እንዲሆን እየሰራ ያለውን የማህበሩ ተወካይ ለምለም ፍቃዱ ተናግሯል።
ሰዎች መብታቸውን ተጠቅመው በራሳቸው መርጠው የወደፊታቸውን ሀገራቸውን የተሻለች ተስፋ ያላት እንዲሆን እንዲያደርጉ አስተዋጽኦአቸውን እንዲያበረክቱ ያበረታታል። አካል ጉዳተኞች፣ ሴቶች እንዲሁም አብዛኛው ማህበረሰባችን የተማረ አይደለም። ወደ ሲዳማ ክልልና ወደ ሐዋሳ ደግሞ ስትመጣ በተለይ ሴቶች የመማር እድል የላቸውም። ስለዚህ መብት እንዳላቸው ላያውቁ ሁሉ ይችላሉ እና ደግሞ ሲመርጡ ትክክለኛ የሚባለው ምርጫ እንዴት ነው የሚለውን ነገር ላያውቁ ይችላሉ። ስለዚህ የግንዛቤ ማስጨበጥ ስራ ስንሰራ ሰዎች መብት እንዳላቸው እንነግራቸዋለን።
በደቡብና በሲዳማ ክልል የሚገኙ የሲቪክ ማህበራት ተወካዮች ዜጎች መብቶቻቸውና ግዴታቸውን አውቀው በምርጫ እንዲሳተፉና የሚደርስባቸውን የመብት ጥሰት ለማስቀረት የበኩላቸውን ሚና እንወጣለን ካሉት ተቋማት ውስጥ የአዲስ አበባ ዩኒቨርሲቲ የሰብአዊ መብቶች ማዕከልና ምርጫውን የመታዘብ እድል ተሰጥቶኛል የሚለው ፍቅር በህይወት ወላጅ ያጡ ህጻናት ተራድኦ ድርጅት ተጠቃሽ ሲሆኑ የህጻናቱ የተራድኦ ድርጅት አስተባባሪ አቶ ዮናታን አማኑኤል ሚናቸውን እንደሚወጡም ተናግሯል።
በመጀመሪያ ደረጃ እኛ ራሳችንን ነጻ ለማድረግ ስራ ላይ ነው ያለነው። ማለት ልጆቻችን በእኛም በቢሮዎችን መካከል ከዛ ነጻ የሆኑ ልጆችን ነው መርጠን ለማውጣት የፈለግነው። ይሄን ያደረግንበት ምክንያት ምንድነው? ወገንታዊነት እንዳይኖር በስሜት መገፋፋቶች ኖሮ ሰዎች የራሳቸውን ነገር እንዳያስተገብሩ ነው። በተሻለ ንቃተ ህሊና ንጹህ የሆነ ምርጫ እንዲካሄድ ነው የኛም የግል ፍላጎታችን። ይሄ ስለሆነ መነሻችን ቅድም እንደነገርኩ ከዚህ ገለልተኛ የሆኑ ልጆች ናቸው። ፍጹም ገለልተኛ የሆኑ ልጆችን ነው መርጠን ለምርጫ ኮሚሽን የሰጠናቸው ታዛቢነት እድሉን የሰጠን።
ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ናታን ዘብዲዮስን ለዘገባው እናመሰግናለን። በቀጣዩ ዘገባ ወደ አዲስ አበባ ይሆናል የምናልፈው። አዲስ አበባ ከተማ ራሷን በራሷ የማስተዳደር መብቷ ሙሉ በሙሉ እንዲተገበር ተግቶ እንደሚሰራ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አስታውቋል። የአዲስ አበባ ወሰን በህጋዊ መንገድና በመግባባት እንዲካለልም ይሰራል ተብሏል። ለስካቸው አማካ ከአዲስ አበባ ዝርዝሩን ይዟል።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ብሩህ ተስፋ ለአዲስ አበባ በሚል ርዕስ ይፋ ባደረገው በአዲስ አበባ ከተማ ለሚያካሄደው የምርጫ 2013 ውድድር የቃል ኪዳን ሰነድ ለከተማዋ አከናውናቸዋለሁ ያላቸውን 138 ቁልፍ ግቦች ዘርዝረዋል። እነዚህ ግቦች ናቸው ያላቸው የሥራ ክንውን ነጥቦች በ15 ዋና ዋና ርዕሶች ስር ተጠቃለዋል። ፓርቲው በዚህ የቃል ኪዳን ሰነድ ከዘረዘራቸው ቁልፍ ግቦች በመጀመሪያ ደረጃ የተቀመጠው በከተማዋ መልካም አስተዳደርን ማስፈን ሲሆን፣ ለዚህ ደግሞ መሰረቱ አዲስ አበባ በወረቀት ላይ ብቻ ከሰፈረ ራስን በራስ የማስተዳደር ስርዓት ወደ እውነተኛና ተግባራዊ ራስን በራስ የማስተዳደር ስርዓት ማሸጋገር እንደሆነ ፓርቲው ካዘጋጃቸው 138 እጩዎች መካከል በቂርቆስ ክፍለ ከተማ የአዲስ አበባ ምክር ቤት እጩ አቶ ክቡር ገና አብራርተዋል።
የአዲስ አበባ አስተዳደር በአብዛኛው በከፊል የአዲስ አበባ አስተዳደር ኃላፊነት ሲሆን፣ በሌላ በኩል ደግሞ የፌዴራል መንግስት አስተዳደር ስራዎቹን ተከፋፍሎ ይታያል። እንዴት አድርገን ነው ወደ አዲስ አበባ ነዋሪዎችን የምንመልሰው የሚለውን አንደኛው ስራችን እናደርገዋለን። በአጠቃላይ ግን ምን ለማለት የተፈለገው አዲስ አበባ የራሷን ህግ አውጪ አስፈጻሚና የራሷን ህግ ተርጓሚ በተቻለ መጠን እንዲኖራት የሚፈለግበትን መንገድ እናመቻቻለን ነው። አብዛኛው ልብ ብላችሁ ከሆነ እነዚህ አሰራሮች ወይ በጽሁፍ ተቀምጠው ልናያቸው እንችላለን፣ በስራ ላይ ግን ተተርጉሞ ልናያቸው አንችልም። ስለዚህ አዲስ አበባ ራሷን በራሷ ልታስተዳድር የምችልበትን መንገድ ከፌዴራልም ከሌሎችም ያገባናል ከሚሉ አካላት ጋር በመነጋገር ይሄንን ስርዓት እናስይዛለን እንላለን።
የከተማዋ ክልል በትክክል አለመታወቅም አዲስ አበባን በተለያዩ መንገዶች እንደጎዳት የቃል ኪዳን ሰነዱ ያመለክታል። ኢኮኖሚና ማህበራዊ ልማቷን በቅድ ለመምራትም ሆነ ሰላምና ደህንነቷን ለማረጋገጥ እንቅፋት መሆኑን የገለጹት አቶ ክቡር ገና በዚህ ረገድ መፍትሄ ለማግኘት ፓርቲው ጠንክሮ እንደሚሰራ ጠቁመዋል።
ሌላ ሁለተኛ ብዙ ጊዜ አነጋጋሪ ሆኖ የሚታየው እኛም ለመመለስ የሞከርነው ክልልም ጉዳይ ነው። አዲስ አበባ ክልል ምን ደረሰ? አዲስ አበባ ክልሏ ጠበበ ወይም ደግሞ አዲስ አበባ ክልሏ አይታወቅም የሚለውን በተቻለ መጠን ያንን ማካለል ያስፈልጋል የሚል እምነት አለን። ይህም ደግሞ ማካለል የሚያስፈልገው ከጎረቤት ጋር ንትርክ ለመጀመር አይደለም። ዋናው ዘመናዊ ከተማ ለታክስም ጉዳይ ቢሆን የታክስ ከፋዩ ለከተማው የሚከፍለው ለመለየት፣ ከከተማው ውጭ ያለው ደግሞ ራሱ በከተማው ውጭ ላለው አካል እንዲከፍል የሚደረግበት የህግም ስርዓት ካለ በከተማ ውስጥ የተደረጉ ወይም ደግሞ የታዩ ችግሮች በከተማው ክልል ውስጥ እንዲፈቱ፣ ከዛ ውጭ ያለው ደግሞ በሌላው ክልል እንዲፈታ የሚደረግበትን ለማስቀመጥና ከተማዋን ዘመናዊነት ከሚያደርጋትም አንዱ ይሄ ስለሆነ ነው።
የቃል ኪዳኑ ሰነድ በዝርዝር እንደሚያስረዳው የአዲስ አበባ የደህንነት ስጋት ምንጮች እየተበራከቱ ናቸው። እንደ ሰነዱ ከሆነ የተደራጀው ውንብድናና ዘረፋ ከደህንነት ስጋቶች አንዱ ነው። ይህንና የመሳሰሉ ችግሮችን ለመፍታት የአዲስ አበባ ፖሊስ አደረጃጀት ወሳኝ ሚና እንደሚኖረውም ሰነዱ ይጠቁማል። ስለሆነም ይላል ሰነዱ፣ ኢዜማ የሰላምና የደህንነት ቢሮ፣ የአዲስ አበባ ፖሊስና የፌዴራል ፖሊስ እንዲሁም የመረጃና የደህንነት ተቋማት የአዲስ አበባን ደህንነት በማረጋገጥ ረገድ ያላቸው ሚና እንዲወጡ ያደርጋል ይላል አቶ ክቡር ገና።
እንግዲህ ሰላምና ደህንነት ለልማትም ሆነ እንደዚሁ ለቀን ተቀን ኑሮ አስፈላጊ አንደኛው የከተማችን ስራ መሆን አለበት። አሁን በምናየው ሁኔታ ብዙ ችግር እንዳለ ተረተናል። እነዚህንም በምን መልኩ ነው የምናስተካክለው የሚል እዚህ ክፍል ላይ ተቀምጧል። በተለይ የፖሊስ አስተዳደርን በሚመለከት አሁን ያለው ኃላፊነት እንግዲህ ከተማው ሊመለስ የሚችልበትን ወይም በከተማው ከንቲባ ስር የሚደረግበትን እንሻለን፣ እንጥራለን፣ እንፈልጋለን እንላለን። እንደዚሁም ደግሞ ከስልጠና ጀምሮ የደህንነትና የፖሊስ ስርዓት በተለይ ከአካባቢ ፖሊስ ጋር እንዴት አድርጎ ከተማው ሊያስተዳድረው እንደሚችለው እዚሁ በዝርዝር ተቀምጧል።
ሌላው በቃል ኪዳን ሰነዱ ላይ ተጨማሪ ማብራሪያ የሰጡት በየካ ክፍለ ከተማ የአዲስ አበባ ምክር ቤት የፓርቲ ዕጩ አቶ አሮን ሰይፉ ደግሞ የከተማዋን የመሬት አስተዳደር በተመለከተ ፓርቲው ያለውን እቅድ ወይንም አስቀምጨዋለሁ ያለውን ግብ አስረድተዋል።
የአዲስ አበባ የመሬት ይዞታና አስተዳደር እጅግ ኋላ ቀር በሙስና የተጨማለቀ ዝርክርክ አሰራር ያለውና ነዋሪውን በከፍተኛ ደረጃ እያማረረ ያለ የስራ መስክና ቢሮ እንደሆነ ይታወቃል። ይህንን ቢሮ የከተማውን ኑሮ ነዋሪ የሚመጥን በሚሆን ደረጃ እናዘምናለን። አሰራሩን ግልጽ ተጠያቂነት ያለውና ከሙስና የጸዳ እንዲሆን እናስችላለን። ሌላው በከተማችን የተስፋፋውን ህገወጥ ወረራ ኢዜማ አሸንፎ ወደ ስልጣን ከመጣ በፍጹም እንዳይኖር እንከላከላለን፣ እናስቆማለን። ከዛ በፊት የነበሩትን ለዘመናት የተንከባለሉ የመጡትን በጎጥ ሰፈራ የተያዙ ቤቶችን መልክ ወዳለው ከዚህ በኋላ እስካሁን ወደ 20 ዓመት ከዛም በላይ የሄዱ ኬዞች አሉ። በሚቀጥሉት 5 ዓመታት ውስጥ አንድ እልባት እንሰጣለን ብለን ግብ አስቀምጠናል።
ፓርቲው በዚህ የቃል ኪዳን ሰነዱ ላይ እንደሚለው አዲስ አበባ አዲስ ብርሃን በመታየበት የለውጥ ዋዜማ ላይ ትገኛለች። ነገ ለአዲስ አበባ የበለጠ ተስፋ ሰጪና ብሩህ ብቻ ሳይሆን አንድነትና ህብረት ከፍ የሚልበትም ጭምር ነው። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ብልጽግና ፓርቲን ጨምሮ ለስድስተኛው ሀገራዊና ክልላዊ ምርጫ በደቡብ ክልል የሚፎካከሩ የፖለቲካ ፓርቲዎች የመራጮች ምዝገባ በአንዳንድ ከተሞች፣ ዞኖችና ወረዳዎች እየተስተጓጎለ መሆኑን ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የደቡብና የሲዳማ ክልሎች ቅርንጫፍ ጽሕፈት ቤት በመራጮች ምዝገባ ላይ መስተጓጎል የተፈጠረው የምርጫ ቁሳቁስ በጊዜ ባለመድረሱ ነው ብሏል። ብሔራዊው ምርጫ ቦርድ በበኩሉ በደቡብ ክልል የመራጮች ምዝገባ በተጠቀሰው ችግር ምክንያት መስተጓጎሉን መረጃው የለኝም፣ ካለም እያየን የምንፈታው ይሆናል ብሏል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት አስተላልፏል።
በደቡብ ክልል ለስድስተኛው አገራውና ክልላዊ ምርጫ ከ20 በላይ የፖለቲካ ፓርቲዎች የሚወዳደሩ ሲሆን አብዛኛዎቹ ለፌደራልና ለክልል ምክር ቤቶች እጩዎቻቸውን አቅርበው ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት የመራጮች ምዝገባ ተጀምሯል። ይሁን እንጂ መራጮች ተመዝግበው የምራጭነት ካርድ እየወሰዱ አይደሉም ሲሉ ፓርቲዎቹ ቅሬታቸውን ገልጧል። ይህንን ቅሬታ ካሰሙ ፓርቲዎች ውስጥ የህብር ኢትዮጵያ ዲሞክራሲያዊ ፓርቲ አንዱ ሲሆን የፓርቲው ስራ አስፈጻሚ ኮሚቴ አባልና የደቡብ ክልል አስተባባሪ አቶ ታምራት አሰፋ መራጭ ህዝብ በሚፈልገው ሁኔታ ካርዱን እየወሰደ ነው ማለት እንደማይቻልም ተናግሯል።
በተለያዩ አካባቢዎች ላይ አሁን ባለው ነባራዊ ሁኔታ መራጩ የመራጭ ካርድ በሚፈለገው ፍጥነት ይወስዳል የሚል ግምገማ የለንም። ስለዚህ በዋናነት በሁለቱም በሲዳማም ክልል በደቡብ ክልልም መራጩ በሚያስፈልገው ልክ በተለይ ደግሞ የትኛውን ፓርቲ ምረጥ ግን መራጩ ህዝብ እድሜው ለመራጭነት የደረሰ ከ18 ዓመት በላይ የሆነ ኢትዮጵያዊ የሆነ ሰው የሆነ ስለዚህ በዚህ ምርጫ ሂደት ላይ መሳተፍ የሚችለው እቺን ካርድ በእጁ ሲያስገባ ነው።
ተመሳሳይ ሐሳብ ያቀረበው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ማዕከላዊ ኮሚቴ አባልና የፓርቲው የሐዋሳ አስተባባሪ አቶ ደጉዶ ባሞ መራጮች የመራጭነት ካርድ በተፈለገው ፍጥነት መውሰድ ያልቻሉት በዝግጅት ምዕራፍ በነበረው ውስነት እንጂ ህዝቡ ካርዱን እንዲወስድ ባለመቀስቀሱ አይደለም ሲሉ የአዲያ ህዝብን የረጅም ጊዜ የምርጫ ተመክሮ በማንሳት ይከራከራሉ።
በአሁኑ ሰዓት እኔ ራሴ እንኳን ተመዘገብኩ ለምን አልጀመረም? እኔ ባለሁበት በሚወዳደርበት አካባቢ ላይ ያለው ምርጫ ክልል ሎጂስቲክ ችግር ነው። አሁን ሎጂስቲኩ አልደረሰም ነው የሚባለው እና ይሄ ከሌለ የአዲያ ህዝብ ከ 2000 ምንድን ነው ከ87 ጀምሮ 1987 ጀምሮ ለነጻነቱ የሚታገል ህዝብ ነው። ምርጫ ማለት ምን ማለት እንደሆነ ያቃል። አለመምረጥም ምን ያህል ጉዳት እንደሚያመጣ ያቃል። ስለዚህ በዚህ ሁኔታ ላይ ያለው የወቅቱ ችግር አገርቱ ላይ ያለ አንዳንድ ሁኔታዎችን ለማስተካከል የማያስችሉ ሁኔታዎች ካቂም በላይ ካልሆነ በስተቀር ህዝቡ ዝግጁ ነው። እዛ ላይ ምንም ችግር የለውም። በመርግጥ የተለያዩ እንትኖች ሊኖር ይችላሉ።
የግዱ ህዝብ ዲሞክራሲያዊ ፓርቲ ተወካይ አቶ ታደለ ደጉ በበኩላቸው የዲላ ከተማን ጨምሮ በገዱ ዞን ወረዳዎች አብዛኛዎቹ የምርጫ ክልሎች ምዝገባ እየተከናወነባቸው አለመሆኑን ተናግሯል።
እስካሁን ከምርጫ ቦርድ የተሰጠው የጊዜ ሰሌዳ በስራ ላይ አልዋለም። ይሄ ነገር ደግሞ ህዝባችን ለምዝገባ ወደ ምርጫ ሳይመዘገብ ነገሩ እየተቃረበ መምጣቱ በእኛም ሆነ በህዝባችን ላይ ችግር የሚፈጥር በመሆኑ ይህንን ሁኔታ በማየት ለዞኑ ስራ አስፈጻሚ ቅሬታችንን አሰምተናል እና ይሄ ነገር ቢታይና መፍትሄ ቢፈለግ የተሻለ ይመስለኛል። አለዚያ ግን አሁንም እየገፋ የምርጫውንም የሚኑንም የቅስቀሳውንም ነገር ወደፊት እየገፋ ስለሚሄድ ለምርጫን የሚያስተባብር ሁኔታ ስለሚፈጠር በጊዜው ቢታሰብና ምላሽ ቢሰጥ ይሻላል የሚለውን አስተያየት ለመስጠት ነው። ድለም በወረዳዎች በሰባቱ ምርጫ ክልል ተጀመረ።
የፓርቲዎቹ ተወካዮች እንደሚያነሱት በምዝገባው ላይ መስተጓጎል እየተፈጠረ ያለው የምርጫ ቁሳቁሶች በፍጥነት ባለመቅረባቸውና ቢሮዎቹ ባለመከፈታቸው መሆኑን ተናግሯል። ዛሬ ነገ ሳይባል እየተስተዋሉ ያሉ ጉዳቶች ተሟልተው ለምርጫ በቂ ዝግጅት ማድረግ እንደሚገባ ካሳሰቡ የፓርቲ ተወካዮች ውስጥ የሄብር ኢትዮጵያው አቶ ታምራት መራጮች የትኩረት ማጣት ችግርና በሌሎች ጉዳዮችም ሳይጠመዱ እንዳልቀሩ ተናግሯል። በደቡብ ክልል በየአካባቢው ያለው ጸጥታ ሁኔታም አንዱ ፈታኝ ጉዳይ መሆኑንም አቶ ታምራት አንስተዋል።
በዚህ ሂደት ውስጥ አሁን በተለያዩ አካባቢዎች ላይ በክልሎቻችንም እየታዩ ያሉ የጸጥታ ስጋቶች በርግጠም አሉ። እነዚህ የጸጥታ ስጋቶች ባሉበት ሁኔታ እንደ ገዢ ፓርቲ ዝግጁ ነን ምናምን ብዙ ሊባል ይችላል። ዝግጁ ከተኮነ እስካሁን የሆነ ያለው ያልተፈለገ መስዋዕትነት እየተከፈለ ያለበት ሁኔታ ነው ያለው። ይሄ ሊቆም ይገባል። እንደ ፓርቲ የምንታገልላት ህዝብ የሚመራጭ ህዝባችን ተረጋግቶ ነው ሊመርጠን የሚገባው። ተረጋግቶ ከስጋት በጸዳ የመራጮች ህግ አዋጁ እንደዛ ነው የሚለው። በዚህ ልክ ግን ከስጋት ጸርቶ ሊመርጥ በሚያስችል መልኩ ሴኩሪቲ የሆነ ኢንቫይሮንመንት ከመፍጠር አንጻር አንዳንድ አካባቢዎች ላይ አንጻራዊ ነው፣ አንዳንድ አካባቢዎች ላይ ግን በደንብ መስራትን የሚጠይቅ ጉዳይ አለ።
የገዶ ህዝብ ዲሞክራሲያዊ ፓርቲ ተወካይ አቶ ታደለ መወሰድ ስላለበት እርምጃም ተናግሯል።
ጊዜው እያጠረ በመምጣት የምዝገባም ጊዜ እያጠረ በመምጣት ብዙ ህዝብ ላይ መዘገብ ይችላል። ይህም ደግሞ ለምርጫ አንዱ ደንቃራ ምክንያት ይሆናል በሚል የኛን እንትን ለምርጫ ቦርዱ ቅሬታችን አሰምተናል። አሁን መደረግ ያለበት ሁኔታዎች በጊዜ መስተካከል ያለበት፣ የማይስተካከሉም ከሆኑ ደግሞ ያለው ጊዜ ደግሞ ወደፊት የሚገፋበትን መንገድ መፈጠር አለበት።
የሌሎች ፓርቲዎችን ቅሬታ የሚጋራው የመላው ኢትዮጵያ አንድነት ፓርቲ መኢአድ የደቡብ ቀጠናና የሲዳማ ክልል አስተባባሪ አቶ አቻ ለገሴ የፖለቲካ ፓርቲዎች ህዝቡ በምርጫው እንዲሳተፍ ማድረግ እንዳለባቸውም ተናግሯል።
የእኛን አስተዋጽኦ በተመለከተ ለነሱ ብቻ ጥለን እኛ ዝም ማለት የለብንም። ቢሮዎች ያልተከፈቱበት እንዲከፈቱ፣ መራጩ ህዝብ በነቂስ ወጥቶ ካርድ እንዲወስድ የፖለቲካ ተፎካካሪ ፓርቲዎች የሁላችንም ሚና ነው። ምክንያቱም ገዢው ፓርቲ ወይም ብልጽግና እንዲቀሰቅስልን ብቻ ዝም ብለን ቤት እጃችንን ጠቅልለን መቀመጥ የለብንም። ምክንያቱም መራጩ ህዝብ እኛንም ሆነ ብልጽግናን መምረጥ የሚችለው ካርድ ሲወስድ ነው።
በደቡብ ክልል ብልጽግና ፓርቲ ጽህፈት ቤት የሲቪክ ማህበራትና የፖለቲካ ፓርቲዎች ዘርፍ ኃላፊ ወይዘሮ ፀሐይ ወረሳ የመራጮችን ምዝገባ በተመለከተ የተፈጠረውን ክፍተት ለመሙላት መንግስታዊ ኃላፊነት ወስደን እየሰራን ነው ብሏል።
ህዝቡ በበቂ ሁኔታ ወጥቶ በዘመቻ ካርድ ከመውሰድ አንጻር በእርግጥ መንጠባጠቦች አሉ። ይሄ በደንብ ቅስቀሳን የሚፈልግ ነገር እንዳለ ነው የሚያሳየው እና ማንኛውም በምርጫ ህጉ የተፈቀደ መምረጥ የሚችል መመዝገብ የሚችል ካርድ መውሰድ የሚችል ከእድሜም ከምንም አንጻር ከተቀመጠው መስፈርት መመዝገብ አለበት፣ ካርድ መውሰድ አለበት። ሊመርጥ ከሆነ ቅድመ ሁኔታው ደግሞ ካርድ መውሰድ ነው፣ የመራጭ ካርድ መውሰድ ነው እና ይህንን በደንብ ንቅናቄዎችን መፍጠር፣ ህዝቡን ሞቢላይዝ ማድረግ፣ ማስተማር በጣም አስፈላጊ መሆኑን ነው እየተረዳን ያለ ነው።
የኢትዮጵያ ብሔራዊ ምርጫ ቦርድ የደቡብና የሲዳማ ክልሎች ቅርንጫፍ ጽህፈት ኃላፊ አቶ ፍሬው በቀለም በመራጮች ምዝገባ ላይ መስተጓጎል የተፈጠረው የምርጫ ቁሳቁስ በጊዜ በየምርጫ ጣቢያዎቹ ባለመድረሳቸው ነው ተብሎ የቀረበውን ወቀሳ ተቀብለው ችግሩን ለመፍታት እየተሰራ መሆኑን መደረጉን አስረድቷል።
በአጠቃላይ ያው በተወሰነ ደረጃ ላይ ተወሰነ ቦታዎች ላይ በማትራሎች ዘግይቶ በመግባት የተነሳ ተወሰነ ምርጫዎች ላይ መዘግየት ይታያል። ዞሮ ዞሮ ግን አብዛኛው ጋር አሁን ማትራሎች ገብተው ምዝገባው ተጀምሯል።
የኢትዮጵያ ብሔራዊ ምርጫ ቦርድ የኮሙኒኬሽን ጉዳዮች አማካሪ ወይዘሪት ሶሊያና ሽመልስ በበኩላቸው በሲዳማና በደቡብ ክልል የችግር መፈጠርን አላወቅንም፣ ተፈጠረ የተባለ ወይንም ችግር ያየን የምንፈታው ይሆናል ብለዋል።
ይጀመርባቸውና የቁሳቁስ ስርጭት ቀላል ከሆነባቸው ቦታዎች አንዱ ነው። ለምሳሌ ግጭት እናደርጋለን፣ ምንም ይሄ የሚባል ነገር አይደለም። በምሳሌ የምርጫ ክልሎች ስር ያሉ ያልተከፈቱ ጣቢያዎች ካሉ ያጋጠማቸውን ችግሮች ምንድን ነው የሚለውን ነገር እየተከታተልን እየፈታን የምንሄደው ኮንቲኒየስ ስራ ነው የሚሆነው።
የመራጮች ምዝገባ በሀገር አቀፍ ደረጃ ተጀምረው የካቲት 16/2013 ዓ.ም ሲሆን እንደ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ ሚያዝያ 15/2013 ዓ.ም ይጠናቀቃል ተብሎም ይጠበቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ዮናታንን እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ፕሮግራም ነው። ዘገባዎቻችን ይቀጥላሉ። ትግራይ ውስጥ ለተፈናቀሉና ለተቸገሩ እርዳታ እንዲደርስ ለማድረግ ከሀገር ውጪ ከሚኖሩ ኢትዮጵያውያን 31.7 ሚሊዮን ብር መሰብሰቡን የሙሉ ምግባረ ሰናይ ድርጅት ማስተባበሪያ ማዕከል ስራ አስኪያጅ ወጣት ሙሉ ኃይለ ስላሴ ለቪኦኤ ገልጿል። ዓለም ፍስሐ ተከታዩን ከመቀሌ ዘግቧል።
ወጣት ሙሉ ኃይለ ስላሴ ቀደም ሲል ሙሉ ማስተባበሪያ የሚል በመክፈት አካላዊ ችግር ያላቸው ወገኖች ከተደበቁበት ጋራ በማስወጣት ከህዝቡ ጋር በመገናኘት እርዳታ እንዲያገኙ አድርገዋል። ከዚህ በተጨማሪ በኮሮና ምክንያት ከቤት መውጣት በተከለከለበት ጊዜ ለአንድ ወገን 25 ኪሎ የፊኖ ዱቄትና 1 ሊትር ዘይት በመግዛት በ25 ሚሊዮን ብር የተገዛ የምግብ እገዛ አድርገዋል። ሙሉ ኃይለ ስላሴ አሁን የማስተባበሪያ ስራውን ወደ ሙሉ የምግባረ ሰናይ ድርጅት ማስተባበሪያ ማዕከል በመቀየር በጦርነት ምክንያት ለተፈናቀሉና ለተቸገሩ ሰዎች በማገዝ ላይ ይገኛል።
ከኮሮና በኋላ ይህን ጦርነት ተከሰተ። ጦርነት ከተከሰተ በኋላ ሁሉም ሰው ብዙ ነገር እንዲያጣ ተደርገዋል። ይህንን ጦርነት ለሁሉም ሰለባ ሆነዋል እና እኛም ጦርነቱ ከተከሰተ በኋላ በተለይ ከምዕራብ ትግራይ፣ ከምስራቃዊ ትግራይ፣ ከማዕከላዊ ዞን አካባቢም ተፈናቅለው ወደ መቀለ ከተማ የገቡ ወገኖች ነበሩ። እነዚህ ወገኖች በገቡበት ሰዓት ሁሉም ነገር አልነበረም። ሚዲያ የለም፣ መብራት የለም፣ ባንክ የለም፣ ስልክ የለም። እነዚህ ሁሉ ነገሮችን በተዘጉበት ሰዓት እነዚህ ሰዎች ስናገኛቸው እንዴት ነው መርዳት የምንችለው ብለን ማሰብ ጀመር። እንደ ደግሞ ያንን የበጎ አድራጎት ስራ ከደሜ ጋር የተዋሃደ ሆኖ ስለቆየ ይህንን ስራ እንደ ሱስም ይዤው ስለነበረ በዚህ በጦርነት ሳቢያ ቤቴ ቁጭ ብዬ መዋል ህሊናም አልፈቀደም። እነዚህ በቻልኩት መጠን እግዚአብሔርን ተገን አድርጌ እግዚአብሔርን ከለላይ አድርጌ ሳልፈራ የመንቀሳቀስ ችግርም ቢኖር ዝም ብዬ መንቀሳቀስ ጀመርኩና በዚህ ምክንያት በቅሳነት ትምህርት ቤት መጥተው የተጠለሉ ወገኖችን በመርዳት እንቅስቃሴውን ጀመርን። ስለዚህ ይህን ለማድረግ ያነሳሳኝ ነገር ምንድነው? አንድ ሰዎቹ የሚደርስላቸው ሰው የለም። በዚህ ሰዓት ሚዲያዎችም የሉም፣ ስልክም የለም። ሁሉ ነገር ዝግትግት ባለበት ሰዓት ይህንን ተፈናቅሎ የመጣ ሰው በትምህርት ቤት ለወደቀ ህዝብ ማን ነው የሚደርስለት የሚል ጥያቄ ወደ ህልና ያመጣ። ስለዚህ ይህን ጥያቄ ይዤ ከመቀለ ነዋሪዎች ጋር ከሚመለከታቸው ጓደኞች ጋር ተነጋግረን እርዳታውን ማንቀሳቀስ እንዳለብን እንትን ላይ ደረስን። ከዛ በኋላ ስራውን ጀመርኩት ማለት ነው።
ወጣት ሙሉ ኃይለ ስላሴ እስካሁን ባደረገው እንቅስቃሴ በ19 የመቀለ ትምህርት ቤቶች የሚገኙ እስከ 20 የሚደርሱ የተፈናቀሉ ወገኖችን ተመሳሳይ ስራ ከሚሰሩ ጓደኞች ጋር ሆኖ ሲያግዝ፣ በግሉ በሙሉ በኩል ደግሞ 31.7 ሚሊዮን ብር በመሰብሰብ 24.5 ሚሊዮን ወደ ተፈናቃዮችና ችግረኞች ማድረሱን ይናገራል።
እስካሁን መቀሌ ቀደም ብለው ቅሳነት በሚባል አንደኛ ደረጃ ትምህርት ቤት ነበር ያረፉት መጀመሪያ ከምዕራባዊ ትግራይ የመጡት ሰዎች ወገኖቻችን ማለት ነው። ከዛ በኋላ ግን የተፈናቃዮችን ቁጥር እየጨመረ በመምጣቱ ምክንያት እስካሁን እስከ 19 ትምህርት ቤት ድረስ ደርሰዋል። በ19 ትምህርት ቤት እስከ 20 ሺህ የሚጠጉ ወገኖች ነው ተጠልለው ያለው እዛ። ስለዚህ ለእነዚህ ወገኖች ብቻ ሳይሆን ብዙ እንደኔ የሚንቀሳቀሱ ቮለንተሪ ወገኖችም አሉ። እንደነ ይርጋ እንደ ኦሳ ድርጅት ነው እሱ ለብዙ አመታት የሚሰራ ባለልምድ ድርጅት ነው። እንደ ኦሳ እንደ ፍረሚናጦስ የነገረ መለኮት ምርቋን ማህበርም በዚህ ጋር ተጠምደው እየሰሩ ነው ያሉ። ማለት የምትባልም ቮለንተሪ የምትሰራ ልጅ አለች። የሩፋኤል ማህበር የሚባሉም አሉ። ሙሉ ብርሃን የሚባል አንድ ጓደኛችንም አለ ለዚህ የተሰማራ። መንደራት መቀለ የሚባሉ የመቀለ ሰፈሮች ብለው ስማቸው እንትን አድርገው የሚንቀሳቀሱ ወጣቶችም አሉ። ፋና መናእሰይ የፋና ወጣቶች እንደ ባንክ የሚንቀሳቀስ ወጣቶችም እንደዚህ እና የሁላችንም ድምር ብዙ ሰዎችን አግዘናል። እንደግኔ ግን እንደግል ሁሌ እንደ ሙሉ የመግባራ ሰናይ ድርጅት የማስተባበሪያ ማዕከል ሲንቀሳቀስ ግን ለነዚህ ትምርት ቤት ላይ ላሉ ተፈናቃዮችም ደርሼ ከዚህ ውጭም መቀለ ውስጥ ላለ ህዝብ ለነዚህ ሰዎችም ለተሸከመልን ህዝብም እንዳይቸገር ለተቸገሩ ወገኖችም እነሱም ሰለክት ያረጋግን በየክፍለ ከተማው እየረዳናለ ነው። እስካሁን መቀለ ላይ ብቻም ሳንወሰን ለያንዳንዱ ከተማ ከ200 እስከ 500 ሰው እንዲረዳ በማድረግ በርግጠኝነት ከተፈናቃዮች ውጭ እስከ 17000 ወገኖችን እንዲረዳ አድርገናል። ለተራበ ለተቸገሩ ሰዎችንም የተለያዩ ነገሮችን በማቅረብ ለህዝቡ የሚደርስ ነው መሆኑ በተለይ ለተፈናቃዮቹ ፋሽ አንሶላ ብርድ ልብስ የመድኃኒት አቅርቦት የተለያዩ ፍላጎታቸውን በማሟላት ረገድ የተንቀሳቀሰ ስለሆነ በአጠቃላይ እስካሁን 31.7 ሚሊዮን ተቀብዬ 24 ሚሊዮን አካባቢ አድርሼ የቀረውንም በማድረስ ላይ እገኛለሁ ማለት ነው። በህዝቡ ደረጃ ሲስተላ አሁንም ከመቀሌ ውጭ 17000 ወገኖች ተፈናቃዮች አልሆኑ መቀሌ ውስጥ 19 ትምህርት ቤት ላሉ ወገኖች መቀሌ ከተማ ውስጥ ተፈናቃዮች ያልሆኑ ነዋሪዎች እስከ 1700 ወገኖች ሽሬ ላይ ላሉ ተፈናቃዮች አክሱም ላይ ላሉ ተፈናቃዮች አቢአድን ላሉ አድዋልም ላሉ ተፈናቃዮችም በድምር የነን 24 ሚሊዮን ብር እንዲደርስ ተደርጓል ማለት ነው።
በነ በኩል ወደ ፈለጉት መድረስ እንደሚችል ያመኑ ሰዎች ከጊዜ ወደ ጊዜ እየበረከቱ መጥተዋል ይላል ሙሉ ኃይለ ስላሴ።
ቀደም ብሎ በጀመርኩት የሚዲያ እንቅስቃሴ ብዙ ሰው በኔ መንገድ እርዳታውን እያደረሰ መጥቷል። አሁንም የዚህ ስራ ውጤት ነው። ስለዚህ ሰው በኔ መንገድ ከላከ ፕሮፐርሊ ወደሚመለከተው ሰው ይደርስልናል ብሎ ያምናል። በዚህ አይነት ሐሳብ የሚያምን ህዝብ በጣም እየተበረከተ መጥቷል። በተለይ ውጭ ሀገር ላሉ ሰዎች በጣም አመስገን ያለብኝ ነው። አረብ ሀገር፣ አውስትራሊያ፣ አሜሪካ፣ ኤዥያ፣ ግብጽ፣ አፍሪካ ሀገራችን ሳይቀሩ አሜሪካን ሀገር ያሉ ሰዎች ሁሉ በሙሉ መንገድ ከላክን ይደርስልናል የሚል ትልቅ እምነት አሳድረውብኛል። ስለዚህ የነሱን በኔ ላይ እምነት ማሳደር በጣም እየገረመኝና እያመሰገንኩኝ እነሱ በሚልኩልኝ ብር ነው እኔ የምሰረሰው ብሩ። እየዘርኩም አይደለም ማይክሮፎን አድርጌ በመቀስቀስም አይደለም። እነሱ ራሱ መንገዱ ካዩት በኋላ ያን መንገድ ቤስት መንገድ ነው፣ በቃ ምርጥ መንገድ ነው፣ በሙሉ መንገድ ብንልክ ይደርስልናል ብሎ ያመኑ ሰዎች የሚልኩት ብር ነው የምሰረሰው። ሌላውም እንዴት ነው ይሄን በያክል ብር የምሰረሰው? እኔም የሚላክልኝ ይህን ብር የት ላይ እንዳደረስኩት ግልጽነት ባለው መንገድ በተቻለኝ መጠን ካልተዘረከረከ ሰዎችን እንዲያዩ አደርጋለሁ። እንዲያዩ ይህን ያክል ብር የት ደረሰ? አሁን የለቀኩ ብር ራሱ እኮ አንድ የኦዲት ሜካኒዝም እኮ ነው። በቃ ኦዲት እያረኩ ነው። 31 ሚሊዮን ተቀብያለሁ። 31 ሚሊዮን ደግሞ ምን ላይ እንዳደረስኩት ደግሞ አሳያቸዋለሁ። ሪሊ ያንን ብር ብቻ ነው የተቀበልኩት። ሁለት ኦዲተሮች ነው እኔን የሚቆጣጠሩኝ። አንዱ ኢንተርናል ኦዲተሬ ብር ምልክ ሰው ብሩ መድረሱ የሚያረጋግጥ እሱ ነው። ኤክስተርናል ኦዲተሬ ደግሞ ህሊናዬን ነው። በቃ ህሊናዬ እግዚአብሔር ነው።
ሙሉ በሚያካሄደው ምግባረ ሰናይ ከጦርነቱ በፊትና በኋላ ከጎኑ የማይለ ዩና ሳይሰለቹ የሚያግዱ ተጋርና ኤርትራውያን ናቸው ይላል። ይህ የሁለቱም ገዛ በአሁኑ እየተካሄደ ያለው ጦርነት ጥቁር ነጥብ ያልፋል ተብሎ ፍራቻ ያሳደርብን ነገር የሚያስወግድና ፍቅርና ሰላም የሚያመጣ ተግባር ነው ይላል ሙሉ ኃይለ ስላሴ።
እውነት በእኔ መንገድ ለእኔ ወገኖች የሚረዱ ወገኖች እኔ ትግራይ ውስጥ ነው እየተንቀሳቀስኩ ያለው። ይህን ነገር ከመከሰቱም በፊት ከተከሰተም በኋላ ኤርትራውያን ተጋሩ ሳይለያዩ በእኔ መንገድ በሚገርም ሁኔታ ነው እየረዱኝ ያሉ ማለት። ስለዚህ እነዚህ ህዝቦች እውነት ለመናገር አሁን ተከስቶ ላለው ጥቁር ነጥብ ጥሎ ያልፋል ተብሎ ፍራቻ ያሳደረብን ነገር የሚያስወግድና ፍቅርና ሰላምን የሚዘምር ፍቅርና ሰላምን የሚያመጣ አሰራር ነው እየተከተሉ ያሉ እነዚህ ህዝቦች። ስለዚህ ውጭ ሀገር ያሉ በተለይ ኤርትራውያንና ተጋሩ ሁሉንም በሚባል ሁኔታ እውነት አንድ ቀን ቁጭ ብለን ዳታውን ብንሰራው 50-50 በሚባለው ሁኔታ በእኔ መንገድ የሚመጣ እርዳታ የነዚህ ሰዎች የነዚህ ህዝቦች ብር ነው፣ የኤርትራውያንና የተጋሩ። ስለዚህ እነዚህ ህዝቦች በሚሰጡኝ እነዚህ ሰዎች በሚልኩልኝ ብር ለህዝቤም እያደረሱ እገኛለሁ። እውነት ፍቅርና አንድነትን የምሰብክ ህዝብ ይብዛልን፣ እግዚአብሔር ይህንን ሰላም ያምጣልን ብዬ ሁሉ የምጸልየውም ለዚህ ምክንያት ነው። ስለዚህ እነዚህ ሰዎች እውነት ከዚህ ሰላም እያለንም የነበረ ስሜታቸው አሁንም ቦታው ላይ አለ። አሁንም እኔ አንድ ምስክር ነኝ። እየደወሉ የሚነግሩኝ ከብራቸው በላይ የሚነግሩኝ ነገር አለ። አንድ ህዝብ ነን እኛ፣ አንድ ህዝብ ነን። ህዝባችን እንዲራብ እንዲቸገር አንፈልግም እያሉ እነዚህ ህዝቦች በአንድነት በእኔ መንገድ የሚረዱ ስለሆኑ እኔ የሁለታችን የአንድነት ሰባኪም ምስክርም ነኝ ብዬ መናገር ይችላል በድፍረት ማለት።
ሙሉ ኃይለ ስላሴ ለዚህ ምግባረ ሰናይ ተግባር በተአማንነት መሰማራቱ በደመስኮ ተጀምሮ በኤስፒኤስ የቀጠለው አስተዳደጉና የቤተ ክርስቲያን ልጅ ሆኖ በማደጉና የቤተ ክርስቲያን አትዋሹ አትስርቁ ያስተምር ስለነበርኩ ይህ የፈጠረብኝ ተጽዕኖ ነው ይላል ሙሉ ኃይለ ስላሴ።
ትግራይ አንድ ገጠር አካባቢ ነው የተወለድኩኝ። ከዛ 11 ዓመት ነው ሆኜ ውቅሮ ከተማ ሀልተውል አለ ማለት ነው መጥቼ እዛም ወደ ድርጅት ነው የገባ ሆኜ ደንበስኩ የሚባል ድርጅት ነበረ። ከዛ ድርጅትም ወደ ኤስኦኤስ ተላለፍን። ኤስኦኤስ አስተማረኝ ይህንን ስነ ምግባር ይጀንዳል። የራሴ ብቻ የማስተዋጽኦ ወደው ብያለምንም አንድ የመምህራንም አስተዋጽኦ ነው። የህብረተሰቡ የውቅሮ ህዝብ ውጤትም ነው። የኤስኦኤስ ማህበረሰብ ውጤትም ነው። በተለይም ውቅሮ ላይ ደብረ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን በሰንበት ትምህርት ቤት ላይ ስላደግኩኝ ይቺ ቤተክርስቲያንም ለእኔ ትልቅ አስተዋጽኦ አስተዋጽኦ አድርጋልኛለች። እዛው ቤተክርስቲያን የሰንበት ትምህርት ቤት ተማሪ ሆኜ መዘመራንም ሆኜ ሰባኪም ሆኜ ተንቀሳቅሻለሁ። ስለዚህ የነዚህ ሁሉ ድምር ውጤት ነው የኔ ስብዕና ብዬ መናገር እችላለሁ በድፍረት ማለት ነው። ይህንን እንደሆነም አሁን ያለሁበትን ሙሉ እንደሆነም እግዚአብሔር ስለረዳኝ ከምንም በላይ እግዚአብሔርን አመሰግናለሁ። ቀደም ብዬ ጠቀስኳቸው አካላትና ድርጅቶችን ግን ትልቅ ድርሻ አላቸው በኔ ስብዕና ላይ በመቅረጽ ማለት ነው።
ወጣት ሙሉ ኃይለ ስላሴ ለሰጠኝ ማብራሪያ እጅግ በጣም አመሰግናለሁ። ዓለም ፍስሐ ለአሜሪካ ሬዲዮ ከመቀለ።
ዓለም ፍስሐን ለዘገባው እናመሰግናለን። በተለያዩ የኢትዮጵያ አካባቢዎች እየጨመረ የመጣው የኮቪድ-19 ህመምተኞች ቁጥር እያሳሰበ ነው። ቀደም ሲል በተለይ በአዲስ አበባ ይበልጥ ገዝፎ ይታየ የነበረው የቫይረሱ ተጋላጮች ቁጥር ከቅርብ ጊዜ ወዲህ በተለያዩ የክልል ከተሞችም በእጅጉ በማሻቀብ ላይ መሆኑን የሕክምና ባለስልጣናትና ባለሙያዎች እየተናገሩ ነው። በኦሮሚያ ክልል በሚገኙት የጉደርና የወለጋ ዩኒቨርሲቲ ሬፈራል ሆስፒታሎች ያለውን ሁኔታ የተከታተለው የአምቦ ዘጋቢያችን ናኮር መልካ ተከታዩን አድርሶናል።
በጉደር የመጀመሪያ ሆስፒታል የኮቪድ-19 ህክምና ማዕከል ውስጥ የኮቪድ ህክምና ክትትል ላይ የሚገኙና ስማቸው እንዳይጠቀስ የጠየቁ የአሜሪካ ድምጽ ያነጋገራቸው ታማሚ እየተደረገላቸው ስላለ ህክምና ገልጸው በኮሮና ቫይረስ እንዴት ሊያዙ እንደቻሉ እንዲያስረድተዋል።
ወደ ጉደር ሆስፒታል የመጣሁበት 15 ቀኔ ነው። እኔ በእውነቱ ከሆነ የጉደሬዎችን ሐኪሞችን ከዶክተራቸው ከነርሶቻቸው ከጽዳት ሰራተኞቻቸው ከማንኛቸውም እንዳየውኝ የሚመሰገኑ ናቸው። ለበሽተኛ የሚያደርጉት እንክብካቤ ሌት ቀን ማታ ሳይሉ እንቅልፍ ሳይሉ እያጠናገዱና እያዳኑ ነው ከእግዚአብሔር ጋር።
ኮቪድ-19 በምን አይነት አጋጣሚ ነው እርሶ ሊይዘው የቻለው?
እንደ አጋጣሚ የባለቤቴ ወንድም ነበር። አጋጣሚ ሁላሌት ነርቭ ምናምን ነበረበት። አሁን ለዛ ህክምና ወደ አምቦ ሆስፒታል ወስደዋሉ። በሚወስድበት ጊዜ አምቦ ሆስፒታል ወደ ቅዱስ ጳውሎስ ላከው። ቅዱስ ጳውሎስ በድንገተኛ ክፍል ደረጃ ቆይቶ ከጊዜ በኋላ ተገኘበት ባለ እዛ አረፈ። እኔ እዙም ቀብሬ በሶስት ሳምንቴ ያዘኝ።
ለሌሎች ይጠቅማል ባሉት መልእክታቸውም ታሞ ከመማቀቅ አስቀድሞ መጠንቀቅ ሲሉ ከእርሳቸው ስህተት ሌሎች እንዲማሩ አሳስበዋል።
በእርግጥ በፊት አልገባኝም ነበር። ይነገር ነበር በመንግስት በኩል ጤና ጥበቃ ሚኒስቴር በኩል ይተላለፍ ነበር፣ እከታተል ነበር ሬዲዮ። ያንንም አነስለንም ወደ አዲስ አበባ ስንመጣ መራራቅ የለም፣ ማስክ ማድረግ የለም፣ በሽታ እንዳሙሸት ነው፣ የአፍ ወሬ ነው ይባል ነበር። እኔ ግን እውነት አለው አልኩኝ። ከተያዝኩኝና ከተቸገርኩኝ ወዲህ ነው፣ ከቤተሰቤ ከተለየሁኝ ወዲህ ነው። አሁንም ማለት የፈለግኩኝ ህብረተሰቡ ስለዚህ ስለ በሽታ መከላከል ሌት ተቀን በየቤተክርስቲያኑ፣ በየእምነቱ፣ በየመስሪያ ቤቱ ያንን ስርዓቱ በማክበር ተመርምሮ በህክምና ካልዳነ በስተቀር ለወደፊቱ ህጋዊ እርምጃም እየተወሰደ የምጥሱትን እንደዛ ብደረግ ማቆም የምቻለው እንጂ በአሁኑ ሰዓት እኔ ከበሽታው እንፋለሁ፣ እኔ ከበሽታ እድናለሁ፣ እኔ ከበሽታ ውሸት ነው የሚሉ ሰዎች ስለሚበዙ ውጤቱ ዋጋ አልባ ስለሚሆን ለወደፊቱ ክትትሉ በፊቱ ይልቅ ብደረግ ይቻላል እላለሁ። እንዲሁ ሆስፒታል ገብቶ ራስን ከመጠበቅ ውጭ ነው መጠበቁ ይሻላል።
የጉደር መጀመሪያ ደረጃ ሆስፒታል ህክምና ክፍል ኃላፊና የማዕከሉ የኮቪድ-19 ህክምና አስተባባሪ ዶክተር ናውም ተሾመ በሰጡት አስተያየት ባለፈው ሳምንት በኮቪድ-19 ሳቢያ የሁለት ሰዎች ህይወት ማለፉን አመልክተው ያላቸው ሁለት አጋዥ የመተንፈሻ መሳሪያዎች ብቻ መሆኑንና ሁለቱም በኮቪድ-19 ህመምተኞች መያዛቸውን ገልጠዋል። እስከ ቀኑ 9 ሰዓት ድረስ ባለው ጊዜ 6 ለኮሮና ቫይረስ የተጋለጡ ሰዎች ጉደር ሆስፒታል መግባታቸውን አስታውቋል።
እስካሁን ሰዓት እንግዲህ 6 ታማሚዎች እኛ ጋር ደርሷል። ያው ይህ ቁጥር ይቀጥላል፣ እስከ ማታም ሊመጡ ይችላሉ፣ በኋላ ሊመጡ ይችላሉ። ይህ ማለት እስካሁን ድረስ እንግዲህ እኛ 326 ታማሚዎችን ተቀብለን ህክምና እየሰጠን ነው የምንገኘው። አሁን ወደ 17 ኬዝ ነው እኛ ጋር ህክምና ላይ ያሉ ማለት ነው። ባለፈው ሳምንት ውስጥ ከሁለት ቀን በፊት ማለት ነው 2 ሰው በህይወት አልፏል ማለት ነው እኛ ጋር። ያው ይህ ማለት በየጊዜው ሞትም ሆነ ኬዝ እየጨመረ ነው የሚሄደው፣ የታማሚ ቁጥር እየበዛ እየጨመረ ነው የሚሄደው። በጽኑ ህሙማን ክፍል የሚገኙ አሁን 2 ኬዞች ጽኑ ህሙማን ውስጥ ነው ያሉ። ግን ክሪቲካሊ የታመሙ ወደ 10 የሚሆኑ ፔሽንቶች ናቸው።
ከግንቦት 8 2012 ዓ.ም ተመረተ አንስቶ እስካሁን ባለው ጊዜ ለ326 የኮቪድ-19 ህመምተኞች ሆስፒታላቸው በህክምና መርዳቱን የገለጹት ዶክተር ናሁም ከነዚህ መካከል የ17ቱ ህይወት ማለፉን አስረድተዋል። ስለጽኑ ህሙማን ክትትልና በህብረተሰቡ ዘንድ ስለሚስተዋለው መዘናጋትም ዶክተር ናሁም ተከታዩን አስተያየት ሰጥተዋል።
ቢመረምርና ሁሉ እድሉን አግኝተው ምርመራውን ቢያካሂድ በኮቪድ የሚሞቱ ሰዎች ቁጥር እኛ ከምናውቀው በላይ ሊሆን ይችላል ብዬ ነው የምገምተው። ስለዚህ አሁን የህብረተሰባችን ጥንቃቄ በጣም አነስተኛ መሆኑን ነው የሚያሳየው እና ጥንቃቄ ማድረግ ግዴታ የሚሆንበት ደረጃ ላይ ደርሰናል ማለት ይቻላል።
ዶክተር ናሁም፣ አሁን እናንተ የኮቪድ-19ን እያከማችሁ የምትገኙ ሐኪሞች ምን አይነት ህይወትን ነው እያሳለፋችሁ ያላችሁት? በጽኑ ህሙማን ክትትል ውስጥም ሆነው በአጋዥ መተንፈሻ መሳሪያ እየተነፈሱ የሚገኙ ሰዎችስ ምን አይነት ህይወት ነው የሚያሳልፉት በዛ መተንፈሻ ስር ማለት ነው?
እና አሁን በሆስፒታላችን ደረጃ ሁለት መተንፈሻ መሳሪያ ብቻ ነው ያለው። ያ ማለት በጣም ትንሽ ሰዎች ከሚፈልጉት በታች መሆኑን ነው የሚያሳየው። ክሪቲካል ፔሸንቶች በየጊዜው እየጨመሩ እየበዙ ነው። የባለሙያዎቻችን ሪሰርች በጣም በከባድ ሁኔታ ውስጥ እንዳለን ነው የሚያሳየው። 24 ሰዓት ሙሉ ባለሙያዎቻችን እዚህ ሰርቭ እያደረጉ ነው የሚገኙ። በዛ ላይ ለብሰን ለጥንቃቄ ለብሰን የምንገባ ፒፒ የሚባለው ልብስ ማለት ነው በጣም ይሞቃል። ከሙቀቱ የተነሳ ሰው ሁሉ እስኪልበው በጣም በአስቸጋሪ ሁኔታ ነው ባለሙያዎቻችን ይህንን ታማሚዎች ሰርቭ እያደረጉ የሚገኙት ማለት ነው። የታማሚ መጨመር እኛ ላይም ባለሙያዎቻችን ላይም ሎድ እየጨመረ በየጊዜው እየጨመረ መሄዱን ነው የሚያሳየው እና መካኒካል ቬንትሬተር የምንለው ሳምባችንን ተክቶ መተንፈሻ ሲስተማችንን በሳምባ ቦታ ተክቶ የመተንፈሻ ስራ የሚሰራ ማለት ነው ማሽኑ። ስለዚህ ማሽኑ አሁን አየር ማስገባትና ማስወጣት የማይችሉ ታማሚዎቻችንን የእሱን የሳምባውን ስራ ተክቶ የሚሰራ ማሽን ማለት ይቻላል። ስለዚህ አሁን ኮቪድ እንደምታወቀው የመተንፈሻ አካልም ነው የሚጎዳ በብዛት ሰዎች መተንፈስ ሲያቅታቸው ወደ ማሽኑ ግዴታ መሄድ አለብን ማለት ነው። ይህ ማሽን ደግሞ እጥረት አለ። በጣም ውድ እቃ ነው። በሀገሪቱ ደረጃ በጣም ውስን ቦታ ብቻ ነው የሚገኘው። ስለዚህ ቤተሰባችን አሁን ጥንቃቄ ካላደረግን በስተቀር ወደዛ የሚሄዱ ፔሸንቶች በብዛት ስለሌሉ ሊጎዱብን ይችላሉ ማለት ነው።
በሌላ በኩል በወለጋ ዩኒቨርሲቲ ሪፈራል ሆስፒታል ውስጥ ባለፈው ሳምንት አንድ የጤና ባለሙያን ጨምሮ የሁለት ሰዎች ህይወት በወረርሽኙ ሳቢያ ማለፉን የሆስፒታሉ ህክምና ክፍል ኃላፊ ዶክተር አምሳሉ ታከለ ተናግረዋል። በኮቪድ-19 ተይዘው በሆስፒታላችን የህክምና ክትትል ያደረጉ ሰዎች ቁጥር የዛሬውን አንድ በኮሮና ቫይረስ የተጠቃ ሰው ጨምሮ 428 ይደርሳል ማለት ነው። 395ቱ ተሽሏቸው ወጥተዋል። 25 የሚሆኑት ደግሞ ህይወታቸው አልፏል። ህይወታቸው ካለፈ መካከል አንዱ የኛው የፋርማሲ ባለሙያ ነው። ሌላኛው ዶክተር ሂርጳ የሚባሉ ግለሰብ ደግሞ በወለጋ ዩኒቨርሲቲ በከፍተኛ ኃላፊነት ሲሰሩ ቆይተው ወደ አምቦ የተዘዋወሩ ናቸው። በአሁኑ ሰዓት 10 ሰዎች በሆስፒታላችን የህክምና ክትትል እያደረጉ ነው። 15 ሰዎች ደግሞ ተጠርጥረው ተለይተዋል። ከነዚህ መካከል የህክምና ባለሙያዎችም ይገኙበታል። ህብረተሰቡ ከዚህ በፊት በተለመዱት ራሱን የመጠበቂያ ዘዴዎች ተግባራዊ ያደረገ ከኮሮና ቫይረስ ሳይሰላጭ ራሱን መጠበቅ አለበት ብለዋል። የኢትዮጵያ ጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በጋራ በሚያወጡት የኮሮና ቫይረስ መግለጫ መሰረት የዛሬን መረጃ ሳይጨምር ትናንት በ24 ሰዓት ውስጥ በቀረቡ 8187 የላብራቶሪ ናሙናዎች ላይ ከተከናወነው ምርመራ 2163 ሰዎች ለኮሮና ቫይረስ መጋለጣቸው ተረጋግጧል። በአጠቃላይ በኢትዮጵያ እስካሁን ለቫይረሱ የተጋለጡ ሰዎች ቁጥር 221544 ደርሷል። በሌላ በኩል 2179 ሰዎች ከበሽታው ያገገሙ ሲሆን እስካሁን ባለው ጊዜ አጠቃላዩ ከበሽታው ያገገሙ ሰዎች አሃዝ 166135 ነው። በጠና የታመሙ ሰዎች ደግሞ ከ900 በላይ ሲሆኑ ትናንት ብቻ 33 ሰዎች በኮቪድ-19 ሳቢያ ህይወታቸውን አጥተዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ተከታዩም ኮቪድ-19 ላይ ያተኮረ ዘገባ ነው። ወደ ዩናይትድ ስቴትስ የሚመለሰን ይሆናል። የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል በወጣቶች የስፖርት ስፍራዎችና በመዋለ ህፃናት የኮሮና ቫይረስ መዛመት እየጨመረ መሄዱን ተናግሯል። በእድሜ ያልገፉ ጎልማሶች በጠና ታመው ሐኪም ቤት እየገቡ መሆናቸውንም ማዕከሉ ጠቁሟል። ቫይረሱ በባሰ መልኩ መዛመት የጀመረው አዲስ የኮሮና ቫይረስ አይነት በመከሰቱ እንደሆነ የአሜሪካ ድምጽ ዘጋቢ ማርያማ ዲያሎ ባጠናቀረችው ዘገባ አብራርታለች። አዳነች ፍስሐዬ ታቀርባለች።
የበሽታ መቆጣጠርና መከላከል ማዕከል ሲዲሲ ስራ አስኪያጅ ሮቸር ወረንስኪ ባለፈው ረቡዕ ስለ ኮቪድ-19 ጉዳይ በዋይት ሀውስ ቤተ መንግስት ማብራሪያ በሰጡበት ወቅት አዲስ የኮሮና ቫይረስ አይነቶች እየጨመሩ ባሉበት በሆነ ወቅት በቫይረሱ የሚያዙት በእድሜ ያልገፉ ሰዎች ብዛት እየጨመረ መሄዱን ጠቁመዋል።
Across the country, we are hearing reports of clusters of cases associated with daycare centers and youth sports.
በሀገሪቱ ዙሪያ ከመዋለ ህፃናት ማዕከሎችና ከወጣት የስፖርት ቦታዎች ጋር በተያያዘ የሚቀርቡ የኮሮና ቫይረስ መዛመት ዘገባዎች እየሰማን ነው። በ30ዎችና በ40ዎች እድሜ ክልል ውስጥ ያሉ ሰዎች በጠና ታመው ሆስፒታል እየገቡ ነው። ይህ ይሆን ያለው ሳርስና ኮቭ-2 የተባሉ የቫይረሱ አይነቶች መዛመት እየጨመረ ባለበት ወቅት መሆኑን አሃዞች ያመለክታሉ። በአሁን ወቅት 52 የሚሆኑ ቦታዎች የአዲሶቹ የቫይረሱ አይነቶች ስጋት እንዳላቸው ገልጸዋል።
B.1.1.7 የተባለው በከፍተኛ ደረጃ የሚዛመተው የቫይረሱ አይነት የመነጨው ከብሪታንያ ነው ተብሏል። ይህም በዩናይትድ ስቴትስ በብዛት እየተዛመተ መሆኑ ተገልጿል። በተለይም የሚዛመተው በእድሜ ባልገፉ አሜሪካውያን ዘንድ መሆኑን ወለንስኪ አስረድተዋል።
In areas of substantial or high community transmission,
ቫይረሱ በብዛት ሊዛመት በሚችልባቸው ቦታዎች በተለይም ሜዳ ላይ ባልሆኑ የወጣቶች ስፖርት ቦታዎች እንዲሁም ቢያንስ የስድስት ጫማ ርቀት ለማድረግ በማይቻልባቸው ቦታዎች መገኘትን ማስወገድ እንደሚያስፈልግ የሲዲሲ መመሪያዎች ይመክራሉ። ብዙ ሰዎች ከሚሰባሰቡበት አካባቢን በተመሳሳይ መራቅ እንደሚያስፈልግ አስገንዝቧል።
የባይደን አስተዳደርም የኮሮና ቫይረስ መከላከያ ክትባት መድኃኒት ተደራሽነት ፌደራላዊ ዕውቅና ባላቸው የማህበረሰብ የጤና ጣቢያዎች እንዲሰፋ ማድረጉን ባለፈው ረቡዕ አስታውቋል። የዋይት ሀውስ ቤተ መንግስት የኮቪድ-19 ጉዳይ አማካሪ አንዲ ስላቪት ያብራራሉ።
We are expanding our community health center vaccine program.
በማህበረሰባዊ የጤና ማዕከሎች የሚደረጉት የክትባት መርሃ ግብሮችን ያሰፋን ነው። በዚህ መልክ ወደ 1400 የሚጠጉ የጤና ማዕከሎች ሰዎችን ለመክተብ የሚያስፈልጋቸውን የክትባት መድኃኒት ማግኘት ይችላሉ። ብዙዎቹ ማህበረሰባዊ የጤና ማዕከሎች የሚገኙት በአብዛኛው የጤና ዋስትና የሌላቸው ወይም ያልተሟላ የጤና ዋስትና ያላቸው ሰዎች በሚኖሩበት አካባቢ ነው።
ዩናይትድ ስቴትስ ከ30.9 ሚሊዮን በላይ የተረጋገጠ የኮሮና ቫይረስ በሽተኞች አሏት። ከ559,000 በላይ የሚሆኑት ደግሞ ለህልፈት መዳረጋቸውን የጆንስ ሆፕኪንስ የኮሮና ቫይረስ ማዕከል አስታውቋል። በዚህም በዓለም ቀዳሚ ቦታ መያዟ ተጠቅሷል። ስለዚህ እንደሚሉት ካለፈው ረቡዕ አንስቶ የዩናይትድ ስቴትስ የክትባት ፕሮግራም ከተመደበው ጊዜ ፈጥኖ እየተራመደ ነው። በአሁኑ ወቅት ከ108 ሚሊዮን በላይ የሚሆኑ ሰዎች ቢያንስ አንደኛ የክትባት ዙር ተከትበዋል።
የቅዳሜ ምሽት ፕሮግራማችን ይቀጥላል። የተከበራችሁ አድማጮች ዝግጅታችን ባጭር ሞገድ በ21 በ25 እና በ31 ሜትር ባንድ በናይል ሳት VOA 24 ላይ በቀጥታ ለማግኘት ይቻላል። በዌብሳይታችን amharic.voanews.com እና በፌስቡክ ገጻችንም @voaamharic ላይ ልታገኙን ትችላላችሁ። ከሰኞ እስከ አርብ ደግሞ አሃዱ ራዲዮ 94.3 ላይ በቀጥታ ማግኘት ይቻላል። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። የመሳሪያ ቁጥጥር በዩናይትድ ስቴትስ ቀጣዩ ዘገባ የሚያተኩርበት ይሆናል። ሰሞኑን የተከሰቱትን የጅምላ ግድያዎች ተከትሎ ከተሟጋቾች በተነሳ ግፊት ፕሬዚደንት ጆ ባይደን ሐሙስ ዕለት በጠበንጃ የሚፈጸምን ሁከት ለመቀነስ ተከታታይ አስፈጻሚ ትዕዛዞችን በፊርማቸው በማረጋገጥ አውጥተዋል። በዩናይትድ ስቴትስ ምክር ቤቶች ጠመንጃና ሽጉጥን የመሳሰሉ መሳሪያዎችን ለመቆጣጠር የሚወጡ ህግጋት ሊጸድቁ የሚችሉበት መንገድ ብሩህ አለመሆኑን ጭምር በማመላከት የዋይት ሃውስ ዘጋቢ ፓትሲ ዊዳኩስዋራ ተከታዩን ዘገባ አሰናድታለች። ደረጀ ደስታ ያቀርባዋል።
Gun violence in this country is an epidemic.
ባለፈው ሳምንት ካሊፎርኒያ ውስጥ በተካሄደው ግድያ የ9 አመት ወንድ ልጅን ጨምሮ 4 ሰዎች ህይወታቸው አልፏል። ይህ እስከዛሬ ድረስ በጠመንጃ ከተካሄዱት የጅምላ ግድያዎች በቅርብ ጊዜ የተፈጸመው ነው። ፕሬዝዳንት ባይደን ትናንት አሙስ ባወጡት ተከታታይ የአስፈጻሚ ትዕዛዛት ሊያሰግዷቸው ከፈለጓቸው ችግሮች አንዱ ይህን ነው። ከትዕዛዛቱ መካከል የተበራከቱ የመጡት መለያ ቁጥር የሌላቸው ያልተመዘገቡና በየቤቱ የሚገጣጠሙ ሙትን የስውር ጠመንጃ ወይም ghost guns የሚባሉትን ተተኳሽ መሳሪያዎች ማስቆምን ይመለከታል።
Anyone from a criminal to a terrorist can buy this kit as little as 30 minutes.
ከወንጀለኛው አንስቶ እስከ አሸባሪ ድረስ ማንኛውም ሰው ይህንን እሽግ ገዝቶ ውስጥ ያለውን በመውጣት በ30 ደቂቃ ውስጥ ገጣጥሞ የጦር መሳሪያ ሊያደርገው ይችላል። እንዲህ አይነቱ እሽግ እንደ ጦር መሳሪያ ተወስዶ በጠመንጃ ቁጥጥሩ ህግ ውስጥ ተካቶ ማየት እፈልጋለሁ።
ተኛው አስፈጻሚ ትዛዝ መሳሪያዎችን የበለጠ ውጤታማ ለማድረግ በቀላሉ መጠቀም እንዲቻል ለአያያዝ ምቹና ጥብቅ የሚያደርጉትን ስታብላይዚንግ ብሬስስ በመባል በሚታወቁት አባሪ መሳሪያዎች ላይ ቁጥጥርም የሚያጠብቅ ነው። ይህ ባለፈው ወር ውስጥ 10 ሰዎች በሞቱበት የኮሎራዶ ግድያ ስራ ላይ ከዋለው ጋር ተመሳሳይነት ያለው መሳሪያ ነው። ከዚህ በፊት የነበሩት አስፈጻሚ ትዕዛዛት በጦር መሳሪያዎች ላይ የሚታከሉ አባሪ ነገሮች ላይ ቁጥጥር እንዲደረግ አድርገዋል። በፕሬዝዳንት ትራምፕ አስተዳደር ወቅትም መሳሪያዎችን በአጭር ጊዜ ውስጥ በአንድ ጊዜ በርካታ ጥይቶችን አከታትለው እንዲተፉ የሚያስችሉና ባምፕ ስታክስ የሚባሉት እገዳ ተደርጎባቸዋል። ምንም እንኳ የባይደን እርብጃዎች ወሳኝ ቢሆኑም ህግ ማውጣት የሚችሉት ግን ምክር ቤቶቹ ናቸው። ዲሞክራቶቹ የሚቆጣጠሩት የተወካዮቹ ምክር ቤት በቅርቡ ግለሰቦች እንደ ልብ መሳሪያዎችን የሚያገኙባቸውን ቀዳዳዎች ለመድፈንና ከመሳሪያ ግዢ በፊት የጀርባ ህይወት ታሪካቸው እንዲጣራ ወስነዋል። ይሁን እንጂ በህግ መወሰኛው ምክር ቤት ያላቸው የሪፐብሊካን ድጋፍ እጅግ አነስተኛ ነው። በምክር ቤቱ የሪፐብሊካን ፓርቲ መሪ ሚች መካኔል ይህንኑ ያረጋግጣሉ።
What I'm not attracted to is something that doesn't work. And there have been
ይትም የማይደርስና የማይሰራ ነገር እኔን አያሳስበኝም። ጠመንጃዎችን አስመልክቶ ምን መደረግ እንዳለበት በዲሞክራቶችና ሪፐብሊካን መካከል እጅግ ጥልቅ የሆነ መሰረታዊ የፍልስፍና ልዩነት አለ።
እስከዛሬ በዋናነት ከሚጠቀሱት እርምጃዎች እንደ አውሮፓ አቆጣጠር በ1994 በፌደራሉ መንግስት የጥቃት መፈጸሚያ መሳሪያዎች የታገዱ ቢሆንም እገዳው እንደ አውሮፓ አቆጣጠር 2004 ላይ ባለመታደሱ የእገዳው ጊዜ ገደብ አልፏል። እድሳቱ እንዳይኖር የተከላከሉት ከፍተኛ ተሰሚነት ያላቸው የመሳሪያ ሽያጭ አግባቢ ደላላዎችና ሪፐብሊካኖች ናቸው። ከዱክ ዩኒቨርሲቲ የህግ ትምህርት ቤት የመሳሪያ ህጎች ማዕከል ዳይሬክተር ጃኮብ ቻርልስ እንዲህ ይላሉ።
There's a large and diffuse group that says, "Yeah, we'd like to see guns regulated more, but it's not going to be a single issue."
አው እኛ ጠመንጃዎች ላይ የበለጠ ቁጥጥር ተደርጎባቸው ማየት እንፈልጋለን የሚል አንድ በጣም ትልቅና የተከፋፈለ ቡድን አለ። በኦዲያ በኩል ደግሞ ሌላ ቡድን አለ የትኛውንም አይነት የመሳሪያ ቁጥጥር አጥብቆ የሚቃወም። ከነዚህ ለብዙዎቹ አቋማቸው አንድ ብቻ ነው። እሱም መሳሪያዎች ላይ የጠበቀ ቁጥጥር እንዲደረግ ድምጽ የሚሰጥ ማንኛውንም ፖለቲከኛ አንደግፍም የሚል ነው። ስለዚህ ባለፉት አመታት ውስጥ በሁለቱ ወገኖች መካከል የከረረ ሆኖ የቆየው ልዩነት ትልቅ ሚና ነበረው። ከቅርብ አመታት ወዲህ ግን ልዩነቱ እየጠበበ የመጣ ይመስለኛል።
ፕሬዝዳንት ባይደን በመሳሪያዎች ቁጥጥር ላይ ያላቸውን ቁልፍ ሚና ከግምት በማስገባት የመሳሪያዎች ቁጥጥር ቡድን አማካሪን ዴቪድ ቺፍማንን የአልኮል፣ የትንባሆ፣ የተተኳሽና ተቀጣጣይ መሳሪያዎችን እንዲመሩ ሾመዋቸዋል። ባይደን መሳሪያ የመታጠቅ መብት ተሟጋች ከሆኑት ወገኖች መሳሪያ የመታጠቅን መብት የሚያከብረውን የሕገ መንግስቱን ማሻሻያ ሁለተኛ አንቀጽ አልተቀበሉትም የሚለውን ክስ ውድቅ አድርገውታል።
In the very beginning you couldn't own any weapon you wanted to own. In the very beginning the Second Amendment existed, certain people weren't allowed.
በመጀመሪያ ደረጃ የፈለከውን መሳሪያ ሁሉ እያነሳህ መታጠቅ አትችልም። ሁለተኛው የሕገ መንግስቱ ማሻሻያ አንቀጽ ከወጣበት ጊዜ ጀምሮ የተወሰኑ ሰዎች መሳሪያዎችን እንዲታጠቁ አልተፈቀደላቸውም። ስለዚህ ተግባራዊ እንዲሆን የምንከራከርባቸው አንዳንድ ነገሮች ከህገ መንግስቱ ጋር የሚቃረኑ መሆናቸው እንግዳ ነገር ነው።
ባይደን ተክላይ አቃቢ ጋቸውን ሜሪክ ጋርላንድን ፍርድ ቤቶች ራሳቸውን ወይም ሌሎችን ሊጎዱ የሚችሉ ሰዎች መሳሪያዎችን እንዳይዙ በጊዜያዊነት የሚያግደውንና ሬድ ፍላግ እየተባለ የሚጠራውን ረቂቅ ህግ እንዲያቀርቡ አዘዋል። የፍትህ ሚኒስትርም የጦር መሳሪያ ዝውውርን ለማጥናት ለማህበረሰቡ ዘንድ ለመድረስና ሌሎች ጥቃቶችን ለመከላከል የሚያስችሉ ስልቶችን ለመንደፍ እንዲውል ከ1 ቢሊዮን ዶላር በላይ መድቧል።
ክብራትና ክብራን አድማጮች ለዛሬ ቅዳሜ ምሽት የተሰናዱት ቅንብሮች በዚሁ ተጠናቀዋል። አብራችሁን ስላመሻችሁ እናመሰግናለን። ነገ እሁድ በራዲዮ መጽሔት ፕሮግራም ከልዩ ልዩ ቅንብሮች ጋር አብራችሁን እንድታመሹ በአክብሮት እየጋበዝን በዚሁ እንሰናበታለን። ያስተናገድኳችሁ ቆንጂት ታዬ ነኝ። በሰላም እደሩ። Yeah.